የክሊንቶን ማረሚያ ቤት በማጣጣል ክስ ተመስርቶባቸው ከነበሩት 38 እስረኞች መካከል 11ዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጥቷል። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎች ደግሞ ክሳቸው ተሻሽሏል። በተሻሻለው ክስ ተከላከሉ ነው የተባሉት። በዚህ መዝገብ የተከሰሱ ሰዎች ድርጊቱን አልፈጸምንም ይላሉ። በአንጻሩ ያልፈጸምነውን ድርጊት እንድናምን ከፍተኛ የመሰቃየት ተግባር ተፈጽሞብናል በሚል ሲከራከሩ እንደነበር ይታወቃል። ጽዮን ግርማ ዝርዝሩ አላት።
ቅዳሜ ነሐሴ 28 ቀን 2008 ዓ.ም ከፍተኛ ቃጠሎ የደረሰበትን የቂሊንጦ ማረሚያ ቤት በማቃጠል የተጠረጠሩ 38 የማረሚያ ቤቱ እስረኞች ዛሬ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተከሳሾቹን በሶስት ከፍሎ ብይን ሰጥቷል። 11ዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ፣ 23ቱ ቃጠሎ እንዲፈጸም አመጽ መርተዋል፣ አደራጅተዋል ለሚለው የአቃቤ ሕግ ክስ 39 የአቃቤ ሕግ ምስክሮች በሚገባ ስለመሰከሩባቸው ምስክርና ማስረጃ አምጥተው እንዲከላከሉ ሲል ብይን ሰጥቷል። ቀሪ አራቱ ደግሞ በእለቱ በቃጠሎ ወቅት ሕይወታቸውን ላለፉ ሰዎች ተጠያቂ የሚያደርጋቸውን ድርጊት መፈጸማቸውን ምስክሮቹ ስላስረዱ በሰው መግደል ወንጀል እንዲከላከሉ ብሏል ፍርድ ቤቱ በብይኑ። ከ38ቱ ተከሳሾች ውስጥ ወደ 30 የሚሆኑ ተከሳሾች ጠበቃ የሆኑት አቶ ወንድሙ ኢብሳ የዛሬውን የችሎት ውሎ በተመለከተ አነጋግሬያቸው ነበር። በመጀመሪያ 19ኛ ወንጀል ችሎት የተሰየመው በመደበኛው ችሎት ሳይሆን በጣም ብዙ ሰው በመምጣቱ ፍትህ በተባለው ሌላ አዳራሽ እንደሆነ ገልጸውልናል።
ዘጠነኛ ወንጀል ችሎት ተዛውሮ ዘግየት ብሎ ወደ 5:15 ነው የተጀምረው። ቤተሰብ፣ የስዊድን አምባሳደሮች፣ የስዊድን ባለስልጣናት እና በጣም በርካታ በግምት ወደ 150-200 የሚደርሱ ቤተሰቦች ተገኝተዋል።
ችሎቱ በርካታ ችሎት ተከታታዮች ባሉበት ከተሰየመ በኋላ 39ኙ የአቃቤ ሕግ ምስክሮች የሰጡትን የምስክርነት ቃል ከማንበብ ተጀምሮ የጥቂቶቹ እንደተነበበ ረጅም ጊዜን በመውሰዱ በዳኞች፣ በጠበቆቹ እንዲሁም በአቃቤ ሕጉ መካከል ካለው ጊዜ አንጻር ብይኑ ብቻ እንዲነበብ ስምምነት ላይ በመደረሱ ብይኑ ተነቧል ብለዋል አቶ ወንድሙ ይብሳ። በዚህ መሰረት ከ38 ተከሳሾች ውስጥ ፍርድ ቤቱ 11ዱ ተከሳሾች በነጻ እንዲሰናበቱ የበየነበትን ምክንያት እንዲህ አስረድቷል ብለዋል።
እነዚህ በ11 የሚጠጉት ተከሳሾች የቀረበባቸው ክስና እንዲሁም ደግሞ የቀረቡት አቃቢ ሕግ ምስክሮችም ስለነዚህ ሰዎች ምንም ስላላሉ እንዲሁም ደግሞ የአቃቢ ሕግ በወንጀል መቅጫ ስነ ስርዓት ሕግ ቁጥር አንቀጽ 27 አንቀጽ 2 መሰረት ፈቅዶ ነው ቃላቸውን የሰጡት የተባለውን ኢትዮጵያ ሰብአዊ መብት ጉባኤ ሄዶ ባጣራበት ጊዜ እነዚህ ሰዎች ጥፍራቸው ተነቅሎ ከሚፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክሰም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን የኢትዮጵያ ሰብአዊ መብት ጉባኤ ያረጋገጠው በመሆኑ እነዚህ 11 ሰዎች በ540 እና በ464 እንዲሁም ደግሞ የወንጀል ሕግ 32 አንቀጽ 1 መደንቀጫ ነው የተባሉት ማለት ነው።
ፍርድ ቤቱ ከቀሪ 27 ተከሳሾች ውስጥ አራቱ ተነጥለው የአቃቤ ሕግ ምስክሮች በቃጠሎ ወቅት ሰዎችን እሳት ውስጥ ሲጨምሩ አይተናል በሚል በተገቢው መንገድ ስለመሰከሩባቸው በከባድ ወንጀል እንዲከላከሉ የሚል ብይን ሰጥቷል።
አራቶቹ 31ኛው ጌታ ፌር የምንለው ልጅ ነው፣ 32ኛው ቶፒክ ነው፣ 33ኛው ሸምሱ ነው፣ 34ኛ ፍጹም የሚባሉ ልጆች ናቸው። በነፍስ ግድያ ስለሆነ 440 ማለት ከነፍስ ግድያ ጋር የተያያዘ ነው። ተከላከሉ ሲባል እንግዲህ ተከላክሎ የማስቀነስ እድል ይኖራቸዋል፣ ወይ ደግሞ በቀረበባቸው በደንብ ካልተከላከሉ በቀረበባቸው ክስ መሰረት ሊጠናባቸው ይችላል። ዜሮ ከእንደዚህ አይነት ሶስት ቦታ ነው። እነዚህ አራቶቹ ናቸው ነፍስ ግድያ ተከላከሉ የተባሉት።
ስለ ቀሪ 23ቱ ተከሳሾች ደግሞ አቶ ወንድሙ ያብራራሉ።
23ቱ ከዚህ ከነፍስ ግድያ መለስተኛ በሆነና የተጠቀሰባቸው ወንጀል ሕግ ለምሳሌ 464 ንዑስ አንቀጽ 1 ስር የተደነገገውን ጥፋት ያጠፉ ሰዎች ከሶስት ወር እስከ 5 ዓመት ቀላል እስራት የመስማት የሚጠበቅላቸው ማለት ነው። በአንቀጽ 2 464 አንቀጽ 2 ስር አመፅን ያዘጋጀ ወይም የመራው በሚለው ስር ደግሞ ከዚህ ስር እንዲከላከሉ የተወሰነባቸው ከአስር ዓመት በማይበልጥ ጽኑ እስራት ይህም ከአስር ዓመት በማይበልጥ ጽኑ እስራት የሚለውም ዋስትና ማስ የሚጠብቅ ነው። ከአስር ዓመት በታች የሆነ በመሆኑ ስለዚህ በጥቅሉ ምንድን ነው አራት ሰዎች በነፍስ ግድያ የተመሰከረባቸው ተከላከሉ ነው የተባሉት።
አቶ ወንድሙ የእነዚህ የቂሊንጦ ቃጠሎ ክስ ተከሳሾች ጉዳይ ውስብስብ ነበር ይላሉ። ቀደም ሲል የነበረውን የፍርድ ሂደት ወደኋላ መለስ ብለን ስናየው ተከሳሾቹ ቂሊንጦን አቃጥላችኋል ሲባሉ የለም አላቃጠልንም ሲሉ በጽኑ ተከራክረዋል። በተጨማሪም ማረሚያ ቤቱ ራሱን ከተጠያቂነት ለማውጣት ያልፈጸምነውን ድርጊት ፈጽመናል ብለን እንድናምን እጅግ አሰቃቂ የሆነ የማሰቃየት የምርመራ ተግባር ተፈጽሞብናል ሲሉ ለችሎት ያስረዱ ቆይተዋል። በተጨማሪም የቀረቡት ምስክሮች እንደኛው ተሰቃይተው በእኛ ላይ እንዲመሰክሩ የተገደዱና ከእስር እንደሚለቀቁ ቃል ተገብቶላቸው የተደለሉ ናቸው ሲሉም ተሟግተዋል። የኢትዮጵያ ሰብአዊ መብት ኮሚሽን በጉዳዩ ላይ ማጣራት አድርጎ 16 ተከሳሾች እጅግ አሰቃቂ የሆነ የማሰቃየት ተግባር እንደተፈጸመባቸው ለፍርድ ቤቱ ሪፖርት አቅርቧል። በአንጻሩ ተከሳሾቹና ጠበቆቻቸው ፍርድ ቤቱ ከሰብአዊ መብት ኮሚሽን የቀረበለትን የግፍ ሪፖርት እየተመለከተ ክሱን ሊያስቀጥል አይገባም፣ ተከሳሾችን በነጻ ሊያሰናብት ይገባል ሲሉ ተከራክረው ነበር። ከነዚህ መካከል በትውልድ ኢትዮጵያዊው የስዊድን ዜግነት ያላቸው የልብ ሐኪሙና የአዲስ ልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩ ይገኙበታል። ዶክተር ፍቅሩ ቂሊንጦ ሲቃጠል ከእስር ቤት ውጪ በሆስፒታል ውስጥ ተኝተው በመታከም ላይ እንደነበሩ አስረድተዋል ለችሎቱ። በሌላ በኩል ከእርሳቸው ገንዘብ ተቀብለን አመጹን መርተናል ያሉ ሁለት ፖሊሶች ቀርበው መስክረዋል። አቶ ወንድሙ ኢፍሳን እነዚህ ሁለት ፖሊሶች አብረው አልተከሰሱም አይደል የሚል ጥያቄ አንስቼላቸው ነበር ሁኔታውን ለማጣራት።
እንደ ኢትዮጵያ ሽብር ህግና ኢትዮጵያ ውስጥ ያለ ሁኔታ በዓለምም ሆነ በኢትዮጵያ ውስጥ በረጅም የሀገሪቷ የፍርድ ሂደት ያልተለመደ ነው። ለምሳሌ አራት ሰዎች በተመሳሳይ ወንጀል ቢከሰሱ ከሽብር ክስ ጋር በተያያዘና በሙስና አዋጅን አራቱን ለይቶ ሁለታችሁ በጓደኞቻችሁ ላይ መስክሩና እናንተ ነጻ እናደርጋለን በሚል ነው። እነዚህ ጉቦ ተቀብለናል ከዶክተር ፍቅሩ ላይ 17,000 ሰጥተኛል እና እኔም እንዲህ አድርጋለሁ። እነዚህ እርግጠኛ ነኝ አልታሰሩም፣ የምታሰሩም አይመስለኝም። ምክንያቱም በተለምዶ አሁን ይሄ የሶስት አመት እዚህ በሽብር ክስ ላይ በዚህ አልፎ አልፎ የምስናንም ክስ ይዛለሁ። በእነዚህ ላይ በሚደረጉ ነገሮች ላይ እኩል ወንጀል የፈጸሙ ሰዎች ወንጀል መፈጸማቸውንም እያመኑ አንተ ምስክር ሆነ በጓደኛዊ ላይ ከመሰከርክ ከክሱ ነጻ ትሆናለህ ይላል። ይሄን ለመከራከር ሞክረን ደጋግመን ችሎቱም ላይ ለመሟገት ሞክረን ምንድን ነው የምሰጠን መልስ? በሽብር አዋጁ፣ በሙስና አዋጁ፣ በሌሎቹ አካባቢ የገሌን ክስ አንስቻለሁ ካለ በግድ ክሰስ ማለት አንችልም። ችሎቱ ማለት ነው አካባቢ ግን መክሰስ የሚፈልገውን እከሳለሁ፣ መክሰስ የማልፈልገውን አልከስም። ስለዚህ ልጠይቁኝ አትችሉም ነው። እነዛ ፖሊሶች ይከሰሱ አይከሰሱ በእርግጠኝነት ባላውቅም ባለው ልምድ ግን አይከሰሱም።
ዶክተር ፍቅሩ ማሩ አሁን ተከላከሉ ከተባሉ 23 ተከሳሾች ጋር አንድ ላይ ናቸው። በመጨረሻ የመከላከያ ማስረጃ ለማቅረብ ለመቼ ተቀጠረ ብያቸው ነበር ለአቶ ወንድሙ።
በመጨረሻ ላይ እነዚህ አራቱ በነፍስ ግድያ ተከላከሉ የተባሉ ወጣቶች እንዴት ነው እንኳን በነፍስ ግድያ ልንከላከል ምንም ወንጀል ስላልሰራን መከላከል የምንችለው ነገር የለም የሚል በኃይለ ቃልና ድምጻቸውን ቡርነን እናድርገው ወደፊትም ወደ ችሎቱ በመምጣት ዳኞቹን ለመጠየቅ ባደረጉት ሙከራ ትንሽ ችሎቱ ተረባብሾ ስለነበረ ዳኞቹም ወጡ። ፖሊሶችም ጸጥታን ለማስከበር መሳሪያዎችን አቀባብሎ እንትን አሉ። ቤተሰብ ወደ በትንሹ ወደ መቶ የሚሆን ቤተሰብ ነው። በጣም በአዳራሽ ውስጥ ተረብሾ ነበረ፣ ድምፅ ይሰማ ነበረ፣ ያለቅሱ ነበረ። እኛም ቤተሰቦችም ወጣን። እነሱ እዛ ስለቀሩ ቀጣዩ ቀጠሮ ነገ ተነገ ወዲያ ነው የምናውቀው። ቀጠሮ ካያዝ ነው ያው በነበረው የጸጥታ ትንሽ አለመረጋጋት ስለቱም ወጣ። እኛም ሁኔታ የማይመች በመሆኑ ለክል ወጣ ነው። ቀጠሮ አልተያዘም። ያው ነገ ተነገ ወዲያ እስከ ዓርብ ድረስ ይያዛል።
በዚህ የቂሊንጦ ቃጠሎ የተጠረጠሩ ሌሎች 121 እስረኞች በሌላ መዝገብ ተከሰው እንደነበር ይታወሳል። እነዚህ ተከሳሾች ፍርድ ቤት ሲቀርቡ የቀረበባቸው የክስ ዝርዝር ውስጥ እስረኞችን እሳት ውስጥ ወርውሮ በመጨመር እና በፌሮ ብረት መጥቶ መግደል ይገኝበት እንደነበር መዘገባችን ይታወሳል። በክስ ማሰማቱ ሂደትም አብዛኞቹ ተከሳሾች በጠበቃ ይወከሉ እንደሆነ ሲጠየቁ የእግዚአብሔርንና የመላእክትን ስም በመጥራት ጠበቆቻቸው እነርሱ እንደሆነ በመግለጽ ጠበቃ አንፈልግም ሲሉም እንደነበር ይታወሳል። አያይዘውም እኛ እጅግ በደልና ግፍ የተፈጸመብን ሰዎች ነን፣ እንደዚህ ያለ ግፍ ተፈጽሞብን እያለ ደግሞ እንደገና እስር ቤት አቃጥላችኋል በሚል ሌላ ግፍ የተፈጸመ ያለብን ሰዎች ነን ሲሉ በስሉት መናገራቸውን መዘገባችን ይታወሳል። በመጨረሻም እነዚህ 121 ተከሳሾች ለአምስት በተለያዩ መዝገቦች ተከፍለው ክሳቸውን ሲከታተሉ እንደነበርና ከነዚህም ውስጥ አብዛኞቹ እየተለቀቁ እንደሆነ አቶ ወንድሙ ይሳ ጨምረው ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።